ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ መስከረም 10 2013 ዓመተ ምህረት ዝግጅታችን ጀመረ። አዋሽ አፋርን አስጨንቋል።
የምንበላው ነገር ይቸገራል። በጣም ተማው ላይ ምንም አይነት ነገር የለም። ያቺ ከተማ እንግዲህ ከዋና አስፋልት የሚያስገባበት መንገድ ነበረች። ያም ደግሞ አስፋልቱ መንገዱን ስለተዘጋ በውሃው ወደዛ የሚገባ የለም። በጀልባ ስትመጣ እህል ናት እንግዲህ ያቺን እህል ለአንድ ሰው 6 ኪሎ ወይ 7 ኪሎ ነው የሚሰጠው።
ግንቦት ላይ እኮ ምንም አይነት ዝናብ የለም፣ ግን በውሃ ተጥለቅልቀናል እኛ ግንቦት አልተሰጠም። ያ ውሃ የተለቀቀው ከተንዳሁ ግድብ ነው። ተንዳሁ ስራ ላይ አይደለም ያለው፣ እያመረተ አይደለም፣ ከሰምም አያመርትም። እነሱ ለሁለት ዓመት ስራ በፈቱበት ሰዓት የሰበሰቡት ውሃ ነው በአሁኑ ሰዓት እኛን እያጥለቀለቀ ያለው።
በተለያዩ የአፋር ዞኖች ውስጥ በጎርፍ ምክንያት የተፈናቀሉ ናቸው።
በጎርፍ አደጋ ከግድብ የሚለቀቁት ውሃዎች እኛ ምክንያት አይደሉም። ዋናውና ትልቁ መንስኤ ብለን የምናየው የክረምት ዝናብ ስርጭቱ ከፍ ያለ መሆኑና ውሃውን ልንይዝበት የምንችል በቂ መሰረተ ልማቶች በተፋሰስ ውስጥ አለመኖራቸው ነው። ያ ማለት በተሻለ ደረጃ መከላከል የሚቻለው በውሃውን መያዝ ሲቻል ነው።
የተፋሰሶች ልማት ባለስልጣን ምክትል ዋና ዳይሬክተር አቶ ጌታቸው ግዛቸው ናቸው የሰማችኋቸው። ለሰባት ዓመታት ያህል የአዋሽ ተፋሰስ ባለስልጣን ዳይሬክተር ሆነው አገልግለዋል። እርሳቸውንና ሌሎችን ባለሙያዎችን ያካተተ ዘገባ ይዘናል። የማስተናገዳችሁ ሰሎሞን አባተ ነኝ። አብራችሁን አምሹ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሃዬ ነኝ። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዋናዋ የሊበራል ድምፅ የነበሩት ዳኛ ሩት ቤደር ጊንስበርግ ባለፈው አርብ በሞት መለየት ትናንት ቅዳሜ በፖለቲካ እምነት ላይ የተመሰረተ ትግል አስነስቷል። እሳቸውን የሚተካ ዳኛ የመምረጡ ጉዳይ በሀገሪቱ የፖለቲካ አንድምታ እንደሚኖረው ተገልጿል። ለወደፊቱ ደግሞ በሕግ መወሰኛው አሰራርና በአሜሪካ አስተዳደር ላይ ቋሚ ምልክት ጥሎ ማለፉ እንደማይቀር ይታወቃል። ዳኛ ጊንስበርግ በሞት የተለዩት በዩናይትድ ስቴትስ ጠቅላላ ምርጫ ሊካሄድ ሳምንታት በቀረበት ጊዜ ነው። ፕሬዚዳንት ዶናልድ ትራምፕ እንደገና ይመረጡ አይመረጡ የሚወስን ምርጫ ይሆናል። በሁለቱ የሀገሪቱ ምክር ቤቶች የበላይነት የሚይዘው የፖለቲካ ፓርቲንም ይወስናል። የጠቅላይ ፍርድ ቤት ዳኞች የሚመረጡት ለረጅም ጊዜ በመሆኑ ዲሞክራቶች ሊበራል አመለካከት ያለው ዳኛ እንዲመረጥ ይፈልጋሉ፣ ሪፑብሊካውያን ደግሞ ወግ አጥባቂ ዳኛ እንዲመረጥ ይሻሉ። የሚመረጡት ዳኞች አመለካከት የሚወስነውም የፕሬዝዳንቱ ፖለቲካዊ አቋምና በምክር ቤቶቹ በተለይም በሕግ መወሰኛው ምክር ቤት የበላይነት የያዘ ፓርቲ ይሆናል። ሊብራል አመለካከት የነበራቸው ዳኛ ሩት ቤደር ጊንስበርግ ህልፈት ፕሬዝዳንት ዶናልድ ትራምፕ ሶስተኛ ቀኝ ዘመም ዳኛ ለማስመረጥ እድል ከፍቶላቸዋል። ቀኝ ዘመም የሆኑት ዳኞች በጠቅላይ ፍርድ ቤቱ የበላይነት ቦታ ሲይዙ በብዙ ጉዳዮች ላይ ተጽዕኖ ያሳድራሉ። ፕሬዚደንት ትራምፕ ለጠቅላይ ፍርድ ቤት ያቀረቧቸው ኒል ጎርሰች እና ብሬት ካቫኖ ሌሎች በሪፑብሊካውያን ተሽሞ የነበሩትን ዳኞች ለመተካት ችለዋል። በአሁኑ ወቅት በዳኛ ሩት ጊንስበርግ ሞት ምክንያት የተገኘውን የሊበራል የነበረውን ክፍት ቦታ በወግ አጥባቂ ዳኛ ለመተካት ከቻሉ ትራምፕ በአንድ ትውልድ ውስጥ ማንም ፕሬዚደንት ሊያገኙ ያልቻለውን ስኬት ያገኛሉ ማለት ነው። የሟቿ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ሐውልት ኒውዮርክ ከተማ ውስጥ ተወልደው ባደጉበት ብሩክሊን እንደሚሰራ የኒውዮርክ ክፍለ ግዛት አስተዳዳሪ አንድሬ ኮሞ ትላንት አስታውቀዋል። ጊንስበርግ በ87 ዓመት ዕድሜያቸው በጣፊያ ካንሰር በሽታ ምክንያት ያረፉት ባለፈው አርብ መሆኑ ይታወቃል። በሕግ አፍላቂነታቸውና በሴቶች መብት ታጋይነት የሚታወቁት ዳኛ እንደ አውሮፓ አቆጣጠር በ1993 ዓ.ም በጠቅላይ ፍርድ ቤቱ ሁለተኛ ሴት ዳኛ ሆነው ተሾሙ። ዲሞክራቱ አስተዳዳሪ ኮሞ ታዲያ የጊንስበርግ ሐውልት የሚሰራበት ቦታንና የሐውልቱን አይነት በመምረጥ የሚያስተባብር ኮሚሽን እንደሚመሰርቱ አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የመንግስታቱ ድርጅት በኢራን ላይ ጥሎት የነበረው ማዕቀብ በአዲስ መልክ ታድሷል በሚለው ከዩናይትድ ስቴትስ በቀረበው ወጃ ላይ የሞስዶ እርምጃ አይኖርም ሲሉ ትላንት ለጸጥታው ምክር ቤት ተናግረዋል። ዋናው ጸሐፊ እርምጃ የማይወስዱት በጉዳዩ ላይ የእርግጠኛነት ጉድለት ስላለ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጸጥታው ምክር ቤት የ30 ቀናት ሂደት ያስነሳ የተባበሩት መንግስታት ድርጅት በኢራን ላይ የጣለው ማዕቀብ ትላንት ማታ እንዲቀጥል የሚያደርግ ሐሳብ ማቅረባቸውን ባለፈው ወር ገልጸው ነበር። እንደ አውሮፓ አቆጣጠር በመጪው ጥቅምት 18 ማብቃት ያለበት በኢራን ላይ የተጣለው የመሳሪያ ማዕቀብ እንዲቀጥልም የሚያደርግ ነበር የፖምፔዮ ወጃ። ነገር ግን ከ15ቱ የጸጥታው ምክር ቤት አባላት 13ቱ የቀረበውን ሐሳብ የተሰረዘ መሆን ገልጿል። ምክንያቱም ፖምፔዮ መሰረት ያደረጉት ከአምስት ዓመታት በፊት በኢራንና በሀያላን ሀገሮች መካከል የተደረገውን ውል ነው። ዩናይትድ ስቴትስ ደግሞ ከሁለት ዓመታት በፊት ከውሉ ወጥታለች፣ ስለሆነም ቦታ የለውም ብለውታል። በመጨረሻም የኮቪድ-19 ዜና። በዓለም ደረጃ በኮቪድ-19 የተያዙ ሰዎች ብዛት 30.6 ሚሊዮን እንደደረሰ ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። ዩናይትድ ስቴትስ በኮሮና ቫይረስ በሽተኞች ብዛት ቀዳሚ ቦታ መያዟ ቀጥሏል። ከቅርብ ጊዜያት ወዲህ በደቡባዊና በማዕከላዊ ምዕራብ ክፍላተ ግዛት የቫይረሱ መዛመት እየከፋ የሄደው ትምህርት ቤቶችና ኮሌጆች በመከፈታቸው ነው ተብሏል። የጆንስ ሆፕኪንስ ዩኒቨርሲቲ ዛሬ በገለጸው መሰረት ዩናይትድ ስቴትስ ውስጥ 6.8 ሚሊዮን የሚሆኑ ሰዎች በኮሮና ቫይረስ ተይዘዋል። በቫይረሱ በሽተኞች ብዛት ሁለተኛዋ የሆነችው ህንድ 5.4 ሚሊዮን፣ ሶስተኛዋ ብራዚል ደግሞ 4.5 ሚሊዮን የቫይረሱ በሽተኞች እንዳሏት የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 10 2013 ዓ.ም ምሽት ፕሮግራም ነው። የፌዴራል ጠቅላይ አቃቤ ሕግ ክስ አዘገጃጀት፣ የወንጀልና የጸረ ሽብር ሕጎች አጠቃቀስ፣
የተቋማቱ ገለልተኝነት ተረጋግጧል ምንም እንኳን የአሰራር ዜጋቸው የተለወጠ ካልሆነ አሁንም ወደዛው መግባታችን የማይቀር ነው።
ይህን ማሻሻያ ግን ተግባር ላይ ውሉ ካላየ ነው አቃቤ ሕግም ያንን ከግምት ውስጥ አስገብቶ ጉና በሕጉ መሰረት ብቻ ካልሄደ ትርጉም አልባ ይሆናል ማለት ነው። የተደረገው ማሻሻያ ከወረቀትነት አያልፍም ማለት ነው።
በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ስሜነ ኪሮስንና የሕግና የሰብአዊ መብቶች ባለሙያ አቶ ቁምላቸው ዳኝን ነው የሰማችሁት። ውይይት አለን። አሁን ወደ መጀመሪያው ዝግጅት እንለፍ። አዋሽ በአፋር ላይ ያደረሰው ችግርና ሌሎችም የአደጋ ጊዜ ጉዳዮች። አፋር ክልል ዞኖች ያጠቃው የዘንድሮው ከፍተኛ የጎርፍ አደጋ ያደረሰው ማህበራዊና ምጣኔ ሀብታዊ ቀውስ በቀላሉ እንደማይጠገን ሁሉም ዞኖች ውስጥ ያሉ የችግሩ ተጎጂዎች ይናገራሉ። በሺዎች የሚቆጠሩ ነዋሪዎችን ቤቶች፣ እንስሳትና ማሳ ላይ ያለ ሰብል በማጥለቅለቁና በመውሰዱም በመጪ ህይወትና ኑሯቸው ላይ የተደቀነው ጉዳትና ስጋትም ከፍተኛ መሆኑን ይገልጻሉ። በጎርፍ አደጋው ህይወት እንዳይጠፋ ከፍተኛ ርብርብ እየተደረገ መሆኑን ገልጸው ነገር ግን በቂ የዕለት ደራሽ እርዳታ እንዳላገኙ ይናገራሉ። ጽዮን ግርማ የተለያዩ አካላትን አነጋግራ ተከታዩን አጠናቅራለች። አድማጮች፣ የዚህ ዘገባ የመጀመሪያ ክፍል በከትናንት በስቲያ አርብ ምሽት ስርጭታችን ቀርቧል። ተከታዩን ቀጥሎ አዳምጡ።
አቶ አብደላ ሀጂ በስልክ እንደነገሩን በአፋር ክልል ከላይኛው አዋሽ ተፋሰስ አካባቢ ከሚባለው የዞን 3 ወረዳዎች አንዱ በሆነው አሚባራ ወረዳ ውስጥ ነዋሪ ናቸው። የኑሮ መሰረታቸውን አዋሽ ወንዝ ላይ አድርገው የሽንኩርት፣ የቲማቲምና የጥጥ ማሳ ያርሳሉ። ዘንድሮ በሶስት ሄክታር መሬት ላይ ያበቀሉትን ጥጥና ሽንኩርት ለመሰብሰብ ከሁለት ወራት ያነሰ ጊዜ ቀርቷቸው ነበር። እርሻቸው በሚገባ እየደረሰላቸው በመሆኑ አዲሱን ዓመት በጉጉት እየተጠባበቁት እንደነበር ይናገራሉ። የአዋሽ ሙላት መስከረም ከመጥባቱ በፊት ደጃቸው ላይ ስለደረሰባቸው ግን ባለቤታቸው ወይዘሮ ከዲጃ ሐሰንን የአራት ዓመት ከሰባት ወርና የሁለት ዓመት ልጃቸውን ይዘው እርሻቸውንና ቤታቸውን ለጎርፉ አስረክበው ከውሃው ለማምለጥ ወረር ወደ ተሰኘች ከፍታ ቦታ ላይ ወዳለች ከተማ ሸሹ።
ውሃ ሰብረዋል በተባርነበት ሰዓት ላይ ሁላችንም ሞተር ያለው በሞተሩ ባጃጅ ያለው በባጃጅ ወደ ተራራማና ወደ ከፍታ ወዳለችው ቦታ ነው ሁላችንም ሸሽተን ያመለጥ ነው። በዛ ሰዓት ለሌሊት ላይ ከቤት ካለ መውጣትም አይመችም፣ ለመሯሯጥም አሊያም ደግሞ ሁሉንም የቤትን እቃል ይዘው ለመሄድም አልተመቸንም። ቤታችንን ብቻ ቆልፈን ነው የወጣ ነው። የሚለብሰውን ልብስና የተወሰኑ ነገሮችን ይዘን የወጣ ነው። እኛ ባለቤቴም እንደዛን ያደረግነው አብዛኛው ማህበረሰብ ደግሞ ያናው ቤታችን እንዳለበት ተዘጋበት ነው። ውሃው ጣሪያው አይታይም። ግማሽ ህዝቡ እኮ እዛ ውስጥ ቀርቶብን ዛፍ ላይ ተንጠለጠላለ፣ ጣራ ላይ ተንጠለጠለ፣ በሄሊኮፕተርና በጀልባ ሁሉ ይወጡ አሉ። ከቤታችን ቢያንስ 6 ኪሎ ሜትር በላይ ርቀናል። በአሁኑ ሰዓት ከፍታ ቦታማ ከፍታ ቦታ ተራራ ላይ ያለ ነው። ያው መላው አሚበራ እንዳለ ተጠቅልሏል። ከስከ የለውም በእኛ አካባቢ የተከሰተው ችግር ለስንት አመት ያፈራነው ሀብት ንብረታችን አይናችን እያየን የተበላው ማሳችን አይናችን እያየን የተበላው ድካማችን ላይ ነው። ዘንድሮ እንግዲህ አዋሽ ወንዝ ይህን ሁላ ፈተናና ማዕት ያመጣብን መቅሰፍቱ ከባድ ነው። በጣም እጅግ ዘግናኝ ነው። እና ያው ሁሉም ነገር ከፈጣሪ ነው፣ አልሐምዱሊላህ ነው።
በጎርፉ ምክንያት የሰው ህይወት ባለማለፉ አቶ አብደላ ደስተኛ ናቸው። ነገር ግን ቤተሰባቸውን ከሚያስተዳድሩበት የእርሻ ስራና ከመኖሪያ ቤታቸው በድንገት ተፈናቅለው ከነ ልጆቻቸው ባዶ እጃቸውን ጎዳና ላይ መገኘታቸው እንዳስከፋቸው ይናገራሉ።
እኔ ያው እንግዲህ በእርሻ ስራ ነበር የምተዳደረው። ሽንኩርት፣ ጥጥና፣ ቲማቲም ነበረ። አሁን ያው ጥጥና ሽንኩርት ነው ወደ 3 ሄክታር ላይ ነበረኝ። እሷን አስ ሙሉ ለሙሉ የተበላችው። ሽንኩርቱ ላይ ብቻ እስካሁን ድረስ ያወጣሁት ወጪ 38,000 ብር በላይ አውጥቼበታለሁ። ጥጡ ላይ ደግሞ ከ60,000 ብር በላይ አውጥቼበታለሁ። ወደ ዘጠና ምናምን ሺህ ብር ከስር ያለው ማለት ነው። አዲሱን አመት በደስታና በጥሩ በተሻለ ምርትና ምርታማነት ለመቀበል ነበረ ፍላጎታችን። ያው እንግዲህ ፈጣሪ ነገር ነው። በአሁኑ ሰዓት መተዳደሪያችን የነበረው ነገር እንዳለ ከእጃችን አምልጧል። ቤታችንም እኔ ቤትማ እንደው ተንጋዶ ራሱ መውደቁ እንጃለ ሳይወድቅ አይቀርም። በሳምንት
ከፍ ያለ አቀማመጥ ስላለው በጎርፍ ባልተጥለቀለቀው ወረር ከተማ ከገቡ 15 ቀናቸው ሲሆን በቂ የሆነ የምግብ እርዳታ እንዳላገኙ፣ ጊዜያዊ መጠለያ እንደሌላቸውና ከውሃ ጋር ተያይዞ የሚመጣ የበሽታ ስጋትም እንዳለባቸው ይናገራሉ።
የእለት ደራሽ ምግቦች ግን እጥረት አለ። በዚህ ረገድ ያለውን ነገር ለመፍታት ከአሁን ድረስ የተካሄደበትን መንገድ አመርቂም አይደለም። ህዝብ መጠለያ አጥቷል። ከላይ ዶፍ ዝናብ ነው፣ ከታች ጎርፍ ነው። የት እንድረስ እያልን በአሁን ሰዓት የምንገኘው። በአንድ ቤት ውስጥ ከ40 በላይ ሰው ነው ታፍኖ ያለው አሁን በወረር አካባቢ። ይህ ሁኔታ በጣም እያሳሰበን ያለው የሚበላ ነገር የለም። አንድ ሰው ጎርፍንም አሊያም ደግሞ ብርድና ፀሐይ ሊቋቋም የሚችለው ምግብ በልቶ ነው እና የምንበላው ነገር ተቸግረናል። በጣም ከተማው ላይ ምንም አይነት ነገር የለም። ያቺ ከተማ እንግዲህ ከዋና አስፋልት የሚያስገባበት መንገድ ነበረች። ያም ደግሞ አስፋልቱ መንገዱን ስለተዘጋ በውሃው ወደዛ የሚገባ የለም። በጀልባ ትመጣ እህል ናት እንግዲህ። ያቺን እህል ለአንድ ሰው 6 ኪሎ ወይ 7 ኪሎ ነው የሚሰጠው። ቤተሰብ ያለው ሰው ደግሞ ያቺ ምን ትበቃለች? ለቁርስ ነው ለራት ነው
ምንድን ነው የሚሰጣት?
ክፍተኛ የሆነች ዱቄት ነው። ነጭ ዱቄት 6-7 ኪሎ ነው ለአንድ ሰው የሚሰጠው እና ያቺ ደግሞ አትበቃም። በዛ ላይ ደግሞ የአልባሳት እጥረት አለ፣ የመጠለያዎች እጥረት አለ። ከላይ ፀሐይ ነው፣ ማታ ብርድ ነው፣ ግንቢ አለ። በዛ ላይ ውሃው ደግሞ በጣም የሚገርምሽ ውሃው ደግሞ ይሸታል። በግድቦች ላይ ተከማችቶ የነበረው ውሃና የበሰቃ ውሃው ተቀላቅሎበት ውሃው በጣም ለውሃ ወለድ በሽታዎች የተጋለጠ ያለበት ሁኔታ አለ በአሁኑ ሰዓት። በዛ አካባቢ ለህዝቡ መድኃኒት እጥረት አለ። በዛ ላይ ደግሞ የምግብ እጥረት አለ፣ የአልባሳት የተለያዩ የህክምና ቁሳቁሶች እጥረት አለ። እንዳለ የህክምና ተቋማቱን በውሃም ስለተባሉ ጭምር ኢመርጀንሲ የሆነ የህክምና ማዕከላት ያስፈልጋሉ። ያ ደግሞ እስካሁን ድረስ ሰሞን ብቻ ነው ካገኘ የምናገኘው።
ከአምስቱ የአፋር ክልል ዞኖች ውስጥ የአዋሽ ወንዝ ግራና ቀኝ አቋርጧቸው በሚያልፈው በዞን አንድና በዞን ሶስት ውስጥ የሚገኙት ወደ 8 የሚጠጉ የአፋር ክልል ወረዳዎች በጎርፍ መጥለቅለቅ ከጀመሩ 2 ወራት ሊሞላቸው ነው። ኑሯቸውን በዚህ ወንዝ ላይ አስደግፈው ህይወታቸውን የሚመሩ በላይኛው በመካከለኛው እና በታችኛው አዋሽ ተፋሰስ ውስጥ የሚኖሩ የአፋር አርብቶ አደሮችና አርሶ አደሮች በዚህ የጎርፍ አደጋ ከፍተኛ ማህበራዊና ምጣኔ ሀብታዊ ቀውስ አጋጥሟቸዋል። እጅግ የከበደ ዝናብ አመጣው በተባለው ጎርፍ በመቶ ሺዎች የሚቆጠሩ ነዋሪዎችን ቤት እንስሳትና ማሳ ላይ ያለ ሰብል በማጥለቅለቁና በመወሰዱ መጪው ህይወትና ኑሯቸው ላይ የደቀነው ጉዳትና ስጋትም ከፍተኛ መሆኑን ጉዳቱ በቀጥታ ያገኛቸው ነዋሪዎች ይገልጻሉ። አቶ አብደላ የሚገኙበት ዞን 3 ገዋኔ፣ አሚባራ፣ ገልዓሎና ዱለቻ፣ ሃሩካና አዋሽ ፈንታሌ በተባሉ 6 ወረዳዎች ጉዳት በመድረሱ ብዙ ሰዎች መፈናቀላቸውን ይገልጻሉ። የምግብና ምግብ ነክ ያልሆኑ ቁሳቁሶች ችግርም የርሳቸው ብቻ ሳይሆን በሺዎች የሚቆጠሩ ተፈናቃዮች ጭምር እንደሆነም ያስረዳሉ። እነርሱ ካሉበት በባሰም ሁኔታ በውሃ ብቻ የተከበቡ አካባቢዎች እንዳሉም ይጠቁማሉ።
በአሚበራ ወረዳ ብቻ በወረራ አካባቢ ላይ ከተለያዩ ቀበሌዎች በሄሊኮፕተርና አለም ደግሞ ጎፉ ከሰበረበት ቦታ እነሱ ጋር እስኪደርስ አምልጦ የወጣ ህዝብ ወረር የሚባል ከተማ ላይ ሰፍሯል። እዛ በትምህርት ቤቶች መንግስት ተቋማት አካባቢ ላይ ሰፍሯል እንዳለ 17,000 ህዝብ በላይ አለ እዛች ከተማ ላይ። ሌላ ደግሞ ወረታች ደግሞ ጋራዎች ያሉባት ከተማ ናት፣ በአድሃሙ ትባላለች ሸለቆ። እዛች ላይ ጋራዋ ላይ ብቻ ነው ያሉት ሰዎቹ። እነዛ ሰዎች በተለይ መጠለያ ነገር የላቸውም፣ ፀሐይ ላይ ናቸው። ትኝ የሆነ ዝናብ ነው እዛች ከተማ ላይ ዘነበው። ከታች ጎርፍ ነው፣ ከላይ ዝናብ ነው። የመጠለያ ሸራ ነገር እንኳን የላቸውም። ሸራ ወዳላቸው ሰዎች ህዝቡን እያጠጋጉ ነው ማተረሱ ያሳደሯቸው እና ምግብም የለም በዛ ላይ ትልቅ ችግር ተፈጥሯል። መንገዱ ባህር ነው እንዳለ፣ ምግብ ደግሞ እዛ ለማድረስ ወይ በሄሊኮፕተር ነው። ሄሊኮፕተር ደግሞ አንድ ነበረች፣ እሷም ደግሞ ሄዳለች መሰለኝ፣ የለችም። ከፍተኛ የሆነ ችግር ተፈጥሮብናል። ጀልባ ነው ያለው። ጀልባው ደግሞ ከወረር አስፋልቱ ከሚወርድበት የኢትዮ ጅቡቲ አስፋልት መገንጠያ ቢያንስ 8 ኪሎ ሜትር ናት። እስከ 6 ኪሎ ሜትር ድረስ መኪና ያመጣል ህሉን። ከዛ በኋላ ወደ 3 ኪሎ ሜትሩን በጀልባ ነው የሚሄደው። ጀልባው ደግሞ የሚጭነው ከ20 ኩንታል በላይ አይጭነም እና ትልቅ ችግር ተፈጥሯል። ህዝብ ይተርቧል። በአሁኑ ሰዓት ተጠምቷል። ንጹህ መጠጥ ውሃ ችግር ተፈጥሯል። እዚ አካባቢዎች ላይ አሚበራ በታሪኳ አይታ ማታውቀው ቀውስ ውስጥ ገብታለች።
በ2012 ዓ.ም ሚያዝያ መጨረሻ ላይ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ከሰኔ 2012 ዓ.ም እስከ መስከረም 2013 ዓ.ም ድረስ በኢትዮጵያ በተለያዩ አካባቢዎች ከተለመደው መጠን የጨመረ ከፍተኛ የሆነ ዝናብ መጠን እንደሚኖር ቅድመ ማስጠንቀቂያ ሰጥቶ ነበር። በግድቦችና በተፋሰሶች አቅራቢያ የሚገኙ አካባቢዎች በመሬት መንሸራተትና በጎርፍ ሊጠቁ እንደሚችሉም ጥቆማ ሰጥቶ ነበር። በወቅቱ ይህን ማስጠንቀቂያ መነሻ አድርገን ያነጋገርናቸው የብሔራዊ ስጋት ስራ አመራር ኮሚሽን ህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ከዝናቡ ከፍተኛነት የተነሳ በግንቦት ወር 2012 ዓ.ም ከ21,000 ሰዎች በላይ የጎርፍ አደጋ ሊደርስባቸው እንደሚችልና 19,000 ሰዎች ደግሞ ሊፈናቀሉ እንደሚችሉ በመግለጽ የመስሪያ ቤታቸውን ግምታዊ ቁጥር ነግረውን ነበር። እናም ጋምቤላ፣ ኦሮሚያ፣ አማራ፣ ሶማሌ፣ አፋር፣ ትግራይ፣ ደቡብ፣ ድሬዳዋ፣ ሐረሪና አዲስ አበባ ከፍተኛ ዝናብ የጎርፍ አደጋና ናዳ ሊያጋጥማቸው እንደሚችል በመግለጽ የሚመለከተው አካል ሁሉ የቅድመ መከላከል ዝግጅት እንዲያደርግ ማሳሰቢያ ሰጥተው ነበር። አደጋው ከደረሰ በኋላ በድጋሚ ትላንት ያነጋገርናቸው አቶ ደበበ እንደሚሉት መስሪያ ቤታቸው ከብሔራዊ ሜትሮሎጂ ኤጀንሲ፣ ከውሃ መስኖና ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሶች ባለስልጣን ጋር በመሆን መረጃና ማስጠንቀቂያን ሲሰጥ እንደነበር ገልጸው ከፍተኛ የቅድመ መከላከል ስራ ተሰርቷል ይላሉ። ያም ሆኖ ግን የዝናቡ መጠን ከፍተኛ በመሆኑ ጉዳቱም ከፍተኛ እንደሆነ ይናገራሉ። እስከ ትላንት ድረስ በእጃቸው ላይ እንዳለ በገለጹት መረጃ መሰረትም በጎርፉ ምክንያት በአጠቃላይ በተለያዩ ክልሎች በደረሰው አደጋ 1,178,554 ሰዎች በቦታው ላይ እንዳሉ ጉዳት እንደደረሰባቸው ገልጸዋል። 292,863 ሰዎች ደግሞ ከቀያቸው ተፈናቅለው በያሉበት ድጋፍ የሚፈልጉ ናቸው ብለዋል። ከዚህ ውስጥ ትልቁን ቁጥር የሚይዘው ከ9 ወረዳዎች 76,675 ሰው የተፈናቀለበት የአፋር ክልል ነው። አቶ ደበበ ምግብ ነክና ምግብ ነክ ያልሆኑ የአስቸኳይ ጊዜ እርዳታ ከክልል በሚቀርብ መረጃ መሰረት እንደሚሰጥ ገልጸው በአንዳንድ ቦታ ዘግይቶ ካልሆነ በስተቀር ለአፋር ክልል ለተጠቀሰው ያህል ቁጥር ተጎጂዎች መላኩን ይናገራሉ።
በምግብ በኩል እህል ዱቄት ይሰጣል። ብስኩት፣ ቴምር፣ ሩዝ፣ አልሚ ምግብም ይላካል። እህል ለአንድ ሰው 15 ኪሎ ይሰጣል። ዘይትም 0.45 ሊትር ይሰጣል። ከዚያ ውጭ ጥራጥሬም 1.5 ኪሎግራም ይሰጣል። ከዚህ ውስጥ ከተጎጂዎች ውስጥ ደግሞ 35% ህጻናት፣ አጥቢዎችና እናቶች ይሆናል የሚል ታሳቢ ተግባራዊ ማድረግ አልሚ ምግብ ፋፋ ይላካል። ይሄ በመግብ በኩል ነው። በፋጣኝም ብስኩትና ወተት የሚላክበትም ሁኔታ እንዳለ ልገልጽ ፈልጋለሁ። በተጨማሪ ምግብ ነክ ያልሆኑ አቅርቦቶች ማለት ብርድ ልብስ፣ ፕላስቲክ ሽት፣ ፍራሽ የማብሰያ ቁሳቁሶች ይላካሉ።
አቶ አሎ ያዩ በአፋር ክልል ዞን አንድ ወይም በታችኛው አሽተፋሰስ አካባቢ ካሳይታ ከተማ 5 ኪሎ ሜትር ርቃ በመትገኝ አንዲት ወረዳ ላይ ነዋሪ ናቸው። አትክልትና ፍራፍሬ በተለይም ማንጎና ቴምር የሚያመርቱበት የእርሻ ስራ ውስጥ ከገቡ 10 አመት እንደሞላቸው በስልክ ለአሜሪካ ድምጽ ገልጸዋል። የሰባት ልጆች አባት ሲሆኑ ቤተሰቦቻቸውን የሚያስተዳድሩት በዚሁ በእርሻ ስራ ነበር።
እኔ ያለሁበት አካባቢ ወረዳ ላይ ከ68000 በላይ እንስሳቶች፣ ግመል፣ ፍየል፣ ከብቶች ሙተዋል። ከ11000 ሄክታር በላይ ደግሞ የሰብል ማሳዎች ወድመዋል። ከነዛ መካከል የደረሱ የጥቅ ማሳዎች እንዳለ ከጥቅም ውጭ ሆኗል። አንድ ጥጥ ሄክታር ለማረስ ከ25000 እስከ 40000 ብር፣ አሁን ባለው ገበያ እስከ 40000 ብር ወጪ ያስፈልጋል። እና ያን ያህል ሁሉ ወድሟል። በእኔ እርሻም ገብቷል። እኔ ሎሚ፣ ብርቱካን፣ ቴምር፣ ማንጎ፣ ፓፓዬ እነዚህ አዘርቶችን እዘራለሁ። አሁን ራሱ ውሃ ገብቶበታል በእኔ እርሻ ላይ።
ምን ያህል ጊዜ ይፈጃል እነዚህ አዘርቶችን ለማድረስ ከገንዘቡ በተጨማሪ?
እኔ አሁን ከጀመርኩኝ 10 አመት ሆኖታል። ይሄንን ስራ ከጀመርኩኝ ፍሬ እየሰጠ ነው። የአስር አመት አንድ ዛፍ ለማሳደግ አየር ያስፈልገዋል፣ ማዳበር ያስፈልገዋል፣ የቁጥቋጦ ስራ፣ የተለያዩ እንትኖችን ክብካቤ ይፈልጋል። አንድ ዛፍ 10 አመት ተንከባክቦ መያዝ በጣም ከፍተኛ ወጪ ነው የሚያስፈልገው እና አሁን አንድ ማንጎ እስከ 40-30 ምናምን ሺህ ብር ያመጣል። አንድ ማንጎ ዛፍ በየአመቱ በምርቱ ማለት ነው። ይሄንን እንግዲህ መሰናክል ሆኖብናል ውሃው። በውስጥ አሁን ቲማቲም፣ ሽንኩርት፣ ሂና የተለያዩ አዘርቶችን እንዘራለን እኛ በማንጎ በተጨማሪ ማለት ነው። ያው ማንጎ በአመት አንዴ ነው እና የሚያፈራው ማለት ነው። እነዚህ ተበላሽተውብናል። ውሃ ጥለቅልቆታል። እንዳለ 1 ሜትር የሚሆን ከፍታ ያለው ውሃ ነው። አሁን ገና ባለፈው እንደዚሁ ግድብ ሲለቁብን ግንቦት 16 ለቆት እንደዚህ ወስዶብናል። 21 ቀን ያንን ውሃ ከእርሻው ላይ ከማሳ ላይ ለማውጣት በጀነሬተር 21 ቀን ነው ስራ በርካታ ሰራተኞች አስተማርተን ውሃ ያወጣ ነው። አሁንም ተመሳሳይ ስራ እየጠበቀን ነው። ከነገ ጀምሮ ውሃ ልናወጣ ነው። እንግዲህ በየጊዜው እንዲህ አይነት ችግር ነው እየተከሰተብን ያለው።
ምርት የምትሰበስቡበት መቼ ነበር ለገበያ የምታወጡት? ጊዜ አለ
ላይ ነው አሁን ራሱ አሁን ጥቅምት፣ መስከረም ጥቅምት ላይ እኛ ወደ ምርት የምንገባበት ጊዜ ነበረ። ከሁለት ወር በኋላ ምርት የምንሰበስብበት የምንገባበት የሚያልቅበት ጊዜ ነበር። ማንጎም ደግሞ የሚደርስበት እና እያበበ ያለ አሁን ፍሬ ወደ እንትን እያደረገበት ባለ ሰዓት ነው ውሃውን የለቀቁት። የተለቀቀው ውሃ በጣም የተከዘነ ለአመታት የቆየ በየግድቡ ላይ የተከዘነ ውሃ ነው። በዛ ላይ ደግሞ ከበሰቃ ሐይቅ የሚለቀቀው ውሃ በተጨማሪ ከወንዙ በላይ በጣም የጠለለ ውሃ ነው እየመጣ ያለው። ይሸታል፣ ሰውነትን ያሳክካል። ዛፍም መሬትም ላይም እንደሁም እንስሳ ላይ ተጨማሪ ጉዳት እያሳደረ የሚገኝ መርዛማ ውሃ ነው እየተለቀቀ ያለ ወደ አፋር።
የአፋር ክልል ነዋሪዎች በጎርፍ ምክንያት እንደተፈናቀሉ ሲገለጽ ጎርፉ በየአመቱ እንደሚከሰትና ጎርፉ ሲመጣ ተፈናቅለው ውሃው ሲደርቅ ደግሞ በቀላሉ መልሰው የመቋቋም እንደሚችሉ አይነት እሳቤ እንዳለ ገልጸው፣ ነገር ግን ሲመለሱ ምንም ነገር ስለማይኖራቸው እርሳቸውም ሆነ ቤተሰባቸው እንዲሁም ቀጥረው ያሰሯቸው የነበሩ 10 ሰዎች ገቢ አልባ እንደሚሆኑ ይናገራሉ። ይህ ጎርፍ ኑሯቸውን በብዙ አመታት ወደ ኋላ እንደሚመልስባቸውም ገልጸዋል።
10 አመት ወደ ኋላ ነው እየመለሰን ያለው። 10 አመት ሙሉ የለፋንበትን ማሳ 10 አመት በጉልበትም በገንዘብም በእውቀትም ከፍተኛ እንትን ያፈሰስንበት ስራ ነው እንግዲህ እያሰጣን ያለ ነው። በየአመቱ ምጥ መጣል ነው። በየአመቱ አንደኛ ውሃ ሲኖር ውሃ ይለቁብናል ከላይ ከግድቦች። ውሃ እጥረት ሲኖር ደግሞ በወንዙ የሚመጣውን ውሃ እንዳለ ወደ ራሳቸው አድርገው በአፋር አካባቢ ድርቅ እንዲከሰት ምክንያት እየሆኑ ነው ያሉ
የላይኛው አዋሽ ነዋሪው አቶ አብደላም ሆነ የታችኛው አዋሽ ነዋሪው አቶ አሎ ጎርፉ አፋርን ያጥለቀለቀው ከግድቦቹ የተለቀቀ ውሃ ነው የሚል እምነት አላቸው። በአፋር ክልል በ3 ዞን አዋሽ፣ ፈንታሌና ዱለቻ ወረዳ በከሰም ቀበና ሸለቆ ውስጥ ለሚገኘው ከሰም ስኳር ፋብሪካ ማምረቻ የምርት ግብአት የሚመረትበት 500 ሚሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ከሰም ግድብ አዋሽ ወንዝን ተገናድርጎ የተሰራ ነው። በአዋሽ ተፋሰስ ዝቅተኛው አካባቢ በሚሌ በዱብቲ ባሳይታና አፋምቦ አካባቢ የተሰራውና ወደ 1.86 ቢሊዮን ኪዩቢክ ሜትር መያዝ የሚችለው የተንዳሆ ግድብ ደግሞ ሌላው ቅሬታ እየቀረበበት ያለው ግድብ ነው። በአዋሽ ወንዝ ላይ ከተገነባው የቆቃ ኃይል ማመንጫ ግድብ የሚለቀቀው ውሃ ሲጨመር ደግሞ አደጋውን የከፋ አድርጎታል ይላሉ አቶ አሉ። ከፍተኛ ጉዳት ያስከተለው ግድቦቹ በአግባቡ ውሃ ይዘው እንዲለቁ አለመደረጋቸው ነው ይላሉ። ለዚህም የተፋሰሶች ልማት ባለስልጣንን ይወቅሳሉ።
ግንቦት ላይ እኮ ምንም አይነት ዝናብ የለም፣ ግን ውሃ ተጥለቅልቀናል እኛ ግንቦት 16። ያ ውሃ የተለቀቀው ከተንዳሆው ግድብ ነው። ተንዳሆው ስራ ላይ አይደለም ያለው፣ እያመረተ አይደለም፣ ከሰምም አያመርትም። እነሱ ለሁለት አመት ስራ በፈቱበት ሰዓት የሰበሰቡት ውሃ ነው በአሁኑ ሰዓት እኛን እያጥለቀለቀ ያለው። ተጎጂዎቹ እኛ በምን እየተጎዳን እንደሆነ እኮ በደንብ እናውቃለን። ቢያንስ እነዚህ ግድቦች ሌላው ቢቀር የበሰቃ ሀይቅ በዚህ ሰዓት ቆምና መቻል ነበረበት፣ አሁን በሚሄድበት መልኩ ሁኔታ ማለት። በተቃራኒው ግን ውሃው በከፍተኛ ሁኔታ እየመጣ ይኸው አፋር እኮ ለመጠጥም ለእርሻም ለእንስሳትም ለንጽህናም ከዚህ ወንዝ ነው የሚጠቀመው። እነዚህ አራት ሶስት መሰረታዊ ነገሮች እንዳለ በመርዛማ ውሃ እኮ ህይወት እያጣ ነው ያለው። የአፋር እንስሳ እየሞተ ነው። የአፋር መሬት ወደ ጨውነት እየተቀየረ ነው። ውሃው በጣም ይሸታል። ለመጠጣት ቀርቶ ለሽታው ራሱ በጣም የሚያስቀምጥ አይደለም። አስሚ በሽተኛ እየሆነ ነው ያለው ህዝቡ። እና ከዚህ በኋላ ምንድን ነው የሚሆነው የሚለውን ነገር ይሄ ወንዝ ሙሉ በሙሉ እንደ አዲስ ከቆቃ ጀምሮ እስከ አፋምቧ ድረስ ያለውን ወንዝ እንደገና ተቆፍሮ ተስተካክሎ ካልተሰራ አሁንም ቢሆን የኛ ህልውና አደጋ ውስጥ ነው ያለው።
የተፋሰሶች ልማት ባለስልጣን ምክትል ዋና ዳይሬክተር አቶ ጌታቸው ግዛው ሲሆኑ ለሰባት ዓመታት ያህል የአዋሽ ተፋሰስ ባለስልጣን ዳይሬክተር ነበሩ። የጎርፉ ምክንያት የዝናብ ስርጭቱ ከፍተኛ መሆን፣ የአዋሽ መልክዓ ምድር አቀማመጥ ለጎርፍ በጣም ተጋላጭ መሆኑና በቂ የሆነ የውሃ መሰረተ ልማቶች አለመኖራቸው እንደሆነ ይናገራሉ። ከፍተኛ የዝናብ መጠን መኖሩ ቀደም ብሎ መረጃ በመሰራጨቱ ዜጎችን ከሞት አደጋ መታደግ መቻሉንም ይገልጻሉ።
አሁን ባለው ሂደት በተሻለ ደረጃ ለማ የሚባለው ተፋሰስ የአዋሽ ተፋሰስ ነው። ከዚህ አንጻር በባለፈው ክረምት ብላጊ ወቅት በቂ የሆነ የብላጊ የዝናብ ስርጭት ነበረ። ይህ ማለት መሬቱ በቂ ዝናብ የጠቀመበት ሁኔታ አለ። ግድቦች የተሻለ ውሃ የያዙበት ሁኔታ ነው ያለው። የባለፈው ብላጊ ወቅትና የዚህኛው የክረምት ወቅት ሳያቋርጥ ነው ክረምቱ የቀጠለው። በዚህም የተነሳ ቀደም ብሎ ወደ ነሐሴ አካባቢ ሲጠበቅ የነበረው የውሃ ሙላት ወይንም የግድቦች ሙላት በዚህ አመት ሐምሌ ጀምሮ ከፍ ያለ ውሃ በየወንዞቹ ላይ ይታይ ነበር። ብሔራዊ ሜትሮሎጂ አመላካች ትንበያዎች የሚያሳዩት ክረምቱ 95 ዓመተ ምህረት በፈረንጅ ማለት ነው፣ በእኛ ምናልባትም 87 አካባቢ ካሉት አመታት ጋራ ተመሳሳይ ዝናብ ስርጭት ያሳያል የሚል ነው። ይሄ ደግሞ ከፍ ያለ ዝናብ የሚከሰትበት ነው። በ87 ሁላችንም እንደምናውቀው አዋሽ ቆቃ ለመጀመሪያ ጊዜ ከፍ ያለ ውሃ የተለቀቀበት ወቅት ነው። ወንጂ አካባቢ ላይ እንደዚህ ጎርፍ አደጋ ያጋጠመበት አመት ነው። በአዋሽ ውስጥ በተለያየ አካባቢ ላይ የጎርፍ አደጋ ያጋጥሟል። ያንን መነሻ በማድረግ ብሔራዊ ሜትሮሎጂን ትንበያ ማዕከል አድርገን የቅድመ ማስጠንቀቂያ ስራዎችን ስንሰራን የቆየ ነው። ከቅድመ ማስጠንቀቂያ ስራዎችን በዘለለ በሀገሪቷ በተፋሰሶች ከፍተኛ ምክር ቤት ባላለ በምክትል የኢፌዴሪ ጠቅላይ ሚኒስትር ነው የሚመራው። በርካታ ሚኒስቴሮች፣ ሁሉም የክልል ፕሬዚዳንቶች አባል የሆኑበት የተፋሰሶች ምክር ቤት ነው። በምክር ቤቱ ዳሰሳ ጥናት የተካሄደው ተጋላጭ የሆኑ ተፋሰሶች በቅደም ተከተል ለማመላከት ተሞክሯል። እንደምንም በጀት በማፈላለግም የቅድመ መከላከል ስራዎች ለመስራት ጥረት ተደርጓል። የልማት ድርጅቶችም በየእርሻቸው አካባቢ ላይ ያለውን የዳይክ እንዲጠግኑ የክልሎቹ በተለይ የኦሮሚያና የአፋር ውሃ ስራዎች የዳይክ የምንለው የጎርፍ መከላከያ ዱካ ነው። ከወንዙ መፋሰሻ ቦይ በላይ ከሆነ የሚከላከል ማለት ነው። እነሱን የማጠናከር ስራ አፋር ውስጥ የአፋር ውሃ ስራዎች እንዲሰራ፣ ኦሮሚያ ውስጥ አዋሽ ተፋሰስ የሚያካልላቸውን አካባቢዎች ደግሞ የኦሮሚያ ውሃ ስራዎች እንዲሰራ የሚሰራውን የስራ ጥራት ደግሞ የክልሎቹ የዲዛይን ተቋማት ይከታተሉትና እንዲቆጣጠሩት ክልሎችም ፌደራል መንግስቱም ሀብት በጋራ እንዲያፈላልግና በጣም ሁሉን ማዳረስ አይቻልም። ግን ቅድሚያ ሊሰጣቸው የሚገቡ ቦታዎችን ይሰሩ የማድረግ ስራዎች ተሰርተዋል። ከግድቦችም ቀደም ብሎ ውሃ እንዲወጣ በተለይ አዋሽ ላይ ያሉት ግድብ ቆቃ ግድብ ነው፣ በርካታ አካባቢዎችን የሚያካልለው ከሰኔ መጀመሪያው ጀምሮ የተያዘ ውሃ ከሚፈለገው በላይ ማለት ነው፣ ከታች ያለው ልማት ከሚፈልገው በላይ ግድቡን ፍሪ ለማድረግ እንዲያስችል በርካታ ውሃ እንዲለቀቅ የማድረግ ስራዎች ተሰርተዋል። የውሃ ከፍታ መከታተያ ጣቢያዎች አሉ። የውሃ ከፍታውን የምንከታተልበት እነሱን የመጠገን አንባቢዎችን የማዘጋጀት ግንዛቤ የመፍጠር ስራዎች እየተሰሩ ነው የቆዩት። እነዚህ የተሰሩት ስራዎች የሚያስገኟቸው ጥቅሞች አሉ። ምናልባት እነዚህ ስራዎች ባይሰሩ ኖሮ የጉዳት ደረጃው ከዚህ በላይ በከፋ ይሆን ነበር።
ለጎርፉ አደጋ ከግድቦቹ የሚለቀቁት ውሃዎች ምክንያት አይደሉም ይላሉ አቶ ጌታቸው።
ዋናውና ትልቁ መንስኤ ብለን የምናየው የክረምት ዝናብ ስርጭቱ ከፍ ያለ መሆኑና ውሃውን ልንይዝበት የምንችል በቂ መሰረተ ልማቶች በተፋሰስ ውስጥ አለመኖራቸው ነው። ያ ማለት ጎርፍን በተሻለ ደረጃ መከላከል የሚቻለው በውሃውን መያዝ ሲቻል ነው። በቂ የሆነ ግድቦች የሉም። ያሉት ግድቦች ሶስት ግድቦች ናቸው፤ የቆቃ ግድብ፣ የከሰም ግድብ እና የተንድሆ ግድብ። የቆቃ ግድብ ከላይ ጀምሮ ያለውን ከአዳማ አካባቢ ያሉትን ወንዞች ሊይዝ ይችላል። ከዛ በታች በርካታ ወንዞች አሉ በቆቃ ግድብ የማይያዙ፣ ክረምት ላይ ከፍ ያለ ውሃ ይዘው ወደ አዋሽ የሚገቡ። ሌላው ሁለተኛው ግድብ ከሰም ግድብ ነው። ይሄ የአፋር ክልል ውስጥ የሚገኝ ግድብ ነው። ሌላኛው ከሰም አካባቢ የከሰም ወንዝ ላይ የተሰራ ግድብ ነው። ይህም ወደ አዋሽ ከሚገባው ሌሎች ወንዞች አሉ፣ ቀበና፣ ሌላም ገባር ወንዞች በዛ አካባቢ ላይ አሉ። ታች ላይ ያለው ግድብ የአዋሽ ግርጌ ላይ ማለት ነው፣ ተንድሆ የሚባል ግድብ ነው። በዚህም ግድብ የማይያዝ የሎጊያ ወንዝ አለ ከግድቡ በታች ወደ አዋሽ ወንዝ የሚገባ። እንደውም መጀመሪያ ላይ ጎርፍ ክስተት ያጋጠመው በሎጊያ ወንዝ አማካይነት ነው። የሎጊያ ወንዝ በተንደው ግድብ አያዝም፣ ከዛ በታች ነው ወደ አዋሽ የሚገባው። ከፍ ያለ ውሃ ይዞ በመምጣቱ ምክንያት ከወንዝ የመሸከም አቅም በላይ ሆኖ ታችኛው አዋሽ ላይ አፋንቧ ሳይጣ ዱብቲ የሚባሉ ወረዳዎች ላይ ጎርፍ ክስተት አጋጥሟል። በቅርብ ጊዜ ነሐሴ 26 ከፍተኛ ጥረት እየተደረገ ባለበት ሁኔታ የአዋሽ ወንዝ ከቁጥጥር ውጭ የሆነው አሚባራ አካባቢ የላኛው አሚባራ የሚባለው የላኛው የአፋር ክፍል ነው። እዛ አካባቢ ላይ በተመሳሳይ የአዋሽ ወንዝ ወጥቶ የአሚባራ ወረዳን ገላሎ፣ ጉለቻ፣ ገዋን የሚባሉ ወረዳዎችን እንደዚሁ የጎርፍ አደጋ ያስከተለበት ሁኔታ አለ። ጠቅላላ ሳደርገው የጎርፍ ምክንያት የዝናብ ስርጭቱ ከፍ ማለቱ፣ የአዋሽ መልክዓ ምድር አቀማመጥ ለጎርፍ በጣም ተጋላጭ መሆኑ፣ እንዲሁም በቂ የሆነ የውሃ መያዣ መሰረተ ልማቶች አለመኖራቸው ነው ብለን ማንሳት ይቻላል።
አቶ ጌታቸው የዝናቡ መጠንም ሆነ ከግድቦቹ የሚለቀቀው ውሃ እየቀነሰ እንደሚሄድ ሜትሮሎጂን ጠቅሰው ያስረዳሉ።
አሁን ላይ ከግድቦች የሚለቀቀው ውሃ በጣም ትንሽ ነው። በፊት ሞልተው እየወጡ የነበሩ ግድቦች አሁን ላይ የከሰም ግድብ አዋሽን ብቻውን እንኳን ብናይ ከሰም ግድብ ዛሬ ላይ ሞልቶ እየወጣ የነበረው ነገር ቆሟል። አሁን የሚወጣው በበር የሚወጣ የተወሰነ መጠን ያለው ውሃ ነው። ከቆቃ ግድብም ላይ ቀደም ብሎ ክረምት ላይ የነበረው እስከ 625 ሜትር ኪዩብ ፐር ሰከንድ እየወጣ የነበረው ዛሬ ላይ ወደ 275 ሜትር ኪዩብ ፐር ሰከንድ ነው እየወጣ ያለው። ስለዚህ ከግድብ እየተለቀቀ ያለው ውሃ ያን ያህል ከባድ የሚባል አይደለም። በተወሰነ ደረጃ ከፍ ያለ ውሃ የሚታየው ተንደሆ ግድብ ላይ ነው። ተንደሆ ግድብ ላይ እየወጣ ያለው ውሃ ኖርማሊ አሁንም ስጋት ስላለው በዛ እየገባ ያለው ውሃ ከመኖር ጋር ተያይዞ እየገባ ያለውን ውሃ በአማከለ መልኩ እየወጣ ያለው ውሃ ከፍ ያለ ነው። ሌሎቹ አካባቢዎች ላይ ግን በአጠቃላይ ከግድብ የሚወጣው ውሃ የሚገባውን ውሃ እያየን ስለሆነ የምንመጥነው የተመጠነና ቀደም ብሎ ሲለቀቅ ከነበረው በአሃዝ በጣም ያነሰ ነው።
ይሄ የዝናብ መጠን ከዚህ ቀደም ከነበረው በጣም ከፍተኛ መሆኑ ለዚህ እንደዳረገው አንደኛው ምክንያት ነው ብለዋል። ሁለተኛው ምክንያት የመሰረተ ልማት በበቂ ሁኔታ አለመኖር እንደሆነ ጠቅሰዋል። እና ይሄ የዝናብ መጠን ለምሳሌ ከዚህ በኋላም በሚቀጥለውም አመት ከዛም በኋላ እየጨመረ ቢመጣ ለዛ የሚሆን የመሰረተ ልማትን በአጭር ጊዜ ውስጥ ማዘጋጀት ወይም ማሟላት ይቻላል? ምን ይሆናል መፍትሄው ተመሳሳይ አደጋ እንዳይመጣ?
በንጽጽር እንያቸው። አሁን የዝናብ የተከሰተው ምናልባት በዚህ ደረጃ ላይ ላለፉት 30 አመት አካባቢ በዚህ ተፋሰስ ላይ በዚህ ደረጃ ከበድ ያለ ጎርፍ ያጋጠመበት ወቅት አልነበረም። ያ ማለት ግን ከዛ ወዲህ ዝናብ አልዘነበም ማለት አይደለም። በተለይ ያለፉት 10 አመታትን ካየን የጎርፍ
የሚከሰትባቸው ድግግሞች በጣም ቀንሷል። ምክንያቱ የከሰም ግድብ ወደ ልማት መግባቱ መካከለኛዎች ላይ በየአመቱ ሲያጋጥም የነበረውን ከፍ ያለ ጎርፍ ትርጉም ባለው መጠን ቀንሶታል። የተንዳሆ ግድብም ወደ ልማት መግባቱ እንደዚሁ የታችኛዎች ላይ የነበረውን በየአመቱ ሲያጋጥም የነበረውን የጎርፍ አደጋ ቀንሶታል። ኦልሞስት ክረምት ለማልማት በጣም አስቸጋሪ የሚሆንበት በየአመቱ ጎርፍ አደጋ የሚያጋጥምባቸው ሁኔታዎች ነበሩ። እነዚህ ወንዞች ከሰም ግድብ ከመገንባቱ ፊት በከሰም ወንዝ የሚመጣው የውሃ መጠን ከአዋሽ ጋር ሲደባለቅ የጎርፍ ድግግሞሹ እንደዚህ እንዳሁን የተራራቀ አልነበረም። ተንዳሆ አካባቢ ላይም እንደዚሁ የጎርፍ ሁኔታው ብቻ ሳይሆን በጋ ላይ ለልማት የውሃ ፍላጎት ላይም የሚኖረው ተጽዕኖ ከባድ ነበር። እነዚህ ግድቦች መገንባት የቀነሱት የጎርፍ መጠን ያህል አለ፣ ነገር ግን አሁንም በቂ አይደሉም። ቅድም እንዳነሳሁልሽ ከቆቃ ግድብ ብቻ ከ70 ሺህ ሄክታር በላይ ይለማል። ከቆቃ ግድብ እስከ ተንዳሆ ግድብ ድረስ ምናልባትም ኪሎ ሜትር ብንወስደው መንገዱን እንኳን ይዘን ብንሄድ በአስፓልቱ እንኳን ብናየው ከ550 ኪሎ ሜትር በላይ ርቀት አላቸው። በአዋሽ ወንዝ ኮንሰር ነው። የአዋሽ ወንዝ አጠቃላይ ወደ 1200 ኪሎ ሜትር ርዝመት አለው። የቆቃ ግድብ ወደ 120 ኪሎ ሜትር ነው ላይ ነው የሚገኘው። ከመነሻው አካባቢ ከ1000 ኪሎ ሜትር በላይ ተጉዞ ነው ሌላ ግድብ የሚያገኘው። አሚን ቆቃ ግድብ እና ተንዳሆ ግድብ መካከል ያለው የወንዙን ርዝመት እንኳን ብንወስደው ያ ማለት አሁንም ተጨማሪ መሰረተ ልማቶች መገንባት አለባቸው።
በዚያ አካባቢ የግድ ተጨማሪ ግድቦች እንደሚያስፈልጉ ጥናት መደረጉን አቶ ጌታቸው የገለጹ ሲሆን ጥናቶቹን በተመለከተ ያስረዱንን በሌላ ጊዜ እናካፍላችኋለን። በሌላ በኩል ተፈናቃዮቹ እጅግ የሚያሳስባቸው ጉዳይ ካሁን በኋላ በምን አይነት ሁኔታና ፍጥነት ወደ ቀደመ ቦታቸው ሊመለሱ ስለመቻላቸው ነው። ያሳይታው ተፈናቃይ አቶ አሎ ስጋታቸውን ያካፍሉናል።
ከዚህ በኋላ ወደ ምርት ለመግባት 5-6 ወራት ይፈጃል። ያኔ ደግሞ የእርሻ ወቅት አይደለም። አሁን ጥጥ እኮ ማለቂያው መሰብሰቢያው ጊዜው ላይ ነበር ያለ ነው። አልፎታል፣ እንዳለ አጥቦት ወስዷል። አሁን ወደ ምርት መልሰን ወደ ጥጥ ምርት ለመመለስ ሐምሌ እና ግንቦት መጠበቅ የግድ ይል እና ለዛ ደግሞ ብሩም የለም። አሁን በአሁኑ ሰዓት እንዳለ 900 ሄክታር 1450 ሄክታር ይህን ሁሉ ያረሱ ሰዎች ዜሮ ሆኖ ነው የቀሩት።
አቶ ጌታቸው ተጎጂዎቹን መልሶ ማቋቋምም ሆነ መፍትሄ ለመፈለግ የአጭር ጊዜ የመካከለኛና የረጅም ጊዜ እቅድ መውጣቱን ገልጸው አሁን የሰበሩ ቦታዎችን የመጠገን እንቅስቃሴ መጀመሩን ይናገራሉ።
የአጭር ጊዜ እቅድ ብለን የያዝነው የሰበሩ ቦታዎችን የመዝጋት ነው። አሁን አዋሽ አሚባር አካባቢ ወይም መካከለኛ አዋሽ ላይ ሰብሮ የወጣበት ቦታ ሙሉ በሙሉ አቅጣጫውን በመቀየሩ ምክንያት ውሃው አሁንም ወደ ማሳዎቹና መኖሪያ ወደ ነበሩት አካባቢዎች ነው እየፈሰሰ ያለው። እንደ አጭር ጊዜ ይዘን አሁን ርብርብ እየተደረገ ያለው ውሃውን ወደ ኖርማል ኮርሱ ወይንም ወደ አቅጣጫ የመመለስ ስራ ከክልሉ ጋር ተቀናጅተን እየሰራን ያለንበት ሁኔታ ነው ያለው። በዚህ መልኩ ሰብረው የወጡባቸውን ቦታዎች፣ ውሃ አቅጣጫ የቀየረባቸውን ቦታዎች መልሰን የመዝጋት ስራዎችን ቅድሚያ ሰጥተን በአጭር ጊዜ እንሰራለን ብለን እቅድ አውጥተን እየገባንበት እና እየሰራን ያለነው ስራ ነው። ይህንኛውን ስራ ያስቀደም ነው የውሃው አቅጣጫውን በመቀየሩ ምክንያት እንቅስቃሴዎችን ገጥበዋል፣ መንገዶች ተዘግተዋል። አካባቢውም ውሃውም ሊደርቅ አይችልም፣ ወደ የማህበራዊ እንቅስቃሴውም ወደ ነበረበት መመለስ አይችልም እና ቅድሚያ ሰጥቶት እየተሰራ ያለው ውሃውን መመለስ ነው።
ይህ ከተጠናቀቀ በኋላ ደግሞ ወደ መልሶ ማቋቋም እንደሚሄዱ ይጠቁማሉ።
ከሚመለከታቸው ባለድርሻ አካላት ጋር ለመቀናጀት የመልሶ ማቋቋም ስራዎች፣ በዚህ ምክንያት የተጎዱ የመስኖ መሰረተ ልማቶችን የመጠገን፣ አጠቃላይ የወንዝ መከላከያ ዱካዎችን መልሶ የመጠገን ስራዎች በርካታ ባለድርሻ አካላት አሉ። እዚህ ውስጥ ከእነሱ ጋር በመቀናጀት እና በባለቤትን በማስተባበር መልሰን የምናደራጃቸው የምናቋቁማቸው ነው የሚሆነው።
እንግዲህ እንደዘረዘሩት ቅድሚያ የምትሰጧቸው ጉዳዮች አሉ እንዳሉት የነዚህ የሰበሩ ቦታዎችን መጠገኑን፣ የሰዎችን መልሶ ማቋቋሙን፣ ከዛ በኋላ መሬቶቹ እርጥብ ናቸው ብለዋል። ምን ያህል ጊዜ ይፈጃል መልሶ ለማቋቋም?
ቀናት ማስቀመጥ ሊከብድ ይችላል፣ ግን የክረምት ሁኔታ እየወጣ ስለሆነ ያለው ሰብሮ የወጣበትን ቦታ ለመመለስ ኦልሬዲ ማቴሪያል ማምረት ተጀምሯል። መንገድ መጥረግ ወይም መንገድ መክፈል
ጥረቶችም ሰው ተጀምሯል። ምናልባት አንድ ወር ባልሞላ ጊዜ ውስጥ ውሃውን ወደ አቅጣጫ የመመለስ ስራ እንሰራለን ብለን እናስባለን። ውሃውን ወደ አቅጣጫው በመለስን ማግስት የተጎዱትን የመስኖ መሰረተ ልማት መልሶ የመጠገንና አካባቢው ማህበረሰብ ወደ ነበረበት ማህበራዊ ህይወት እንዲመለስ ከሚመለከታቸው አካላት ጋር በመቀናጀት መስራት ያለባቸውን ስራዎች መስራት ነው የሚሆነው። ዙ ላይ ቀድሞ ወደ ተለያየ ቦታ ተበትኖ የነበረው ውሃ የወንዙ መጠን ሲጎድል ተመልሶ ወደ ወንዙ ስለሚገባ መጠኑ አሁንም ለመዝጋት ብዙ ማቴሪያል ሊወስድብን ይችላል። በመዝጋት ሂደት ውስጥ ግን ከጁል አውጥተን የክልሉ አመራርም ተለይ አፋር ክልል ላይ ነው ወንዙ ሙሉ በሙሉ አቅጣጫውን የቀየረው። ክልሉ ከፍተኛ አመራርም ለዚህ ጉዳይ ትልቅ ትኩረት ሰጠው። በአካል እዛው ተቀምጠው ከእኛ መስሪያ ቤት ጋር ተቀናይተው ስራዎች እየተሰሩ ነው ያሉት። 24 ሰዓት በዚህ ሂደት የምንሄድ ከሆነና የሚፈለጉት ማሽነሮች በሚፈለገው ቁጥር ስራው በቅርብ ጊዜ በጥቂት ሳምንታት ይከናወናል ብለን እናስባለን። ከዛ እንግዲህ ወደ መሰረተ ልማቶች መጠገን ውስጥ የምንገባ ነው የሚሆነው።
በዚህ የጎርፍ አደጋ የአፋር አርብቶ አደሮች እንስሳት ተወስደዋል። የአርሶ አደሮች እርሻ ስራዎች በውሃ ተጥለቅልቀዋል። የግጦሽ መሬት ከጥቅም ውጭ ሆኗል። መኖሪያ ቤቶች ግማሾቹ በጎርፍ ተወስደዋል፣ ግማሾቹ በውሃ ተጥለቅልቀዋል። አቶ ጌታቸው የጎርፍ አደጋው ያደረሰው ጉዳት የግለሰቦች ብቻ ተደርጎ የሚወሰድ አይደለም፣ የአገር ጉዳት ነው ይላሉ።
በተለይ የግብርና ሴክተሩን በከፍተኛ ደረጃ ይጎዳል። የአዋሽ ተፋሰስ በርካታ የጥጥ ሀብት ያለበት ተፋሰስ ነው። የሸንኮራ አገዳ ለስኳር ፋብሪካዎች የሚል ሸንኮራ አገዳ ያለበት ተፋስ ነው። ብዙ የአትክልትና ፍራፍሬ የሚመረትበት ተፋስ ከመሆኑ ጋር ተያይዞ በዚህ ላይ የደረሰው ሀብት የግለሰብ ሀብት ብቻ አይደለም፣ የሀገር ሀብት ነው። በኢንዱስትሪ ሴክተር ላይ በግብርናው ግብአት ላይ የሚኖረው ተጽዕኖ ከፍተኛ ነው የሚሆነው። በቁጥር ይሄን ያህል ነው ብሎ ማስቀመጡ ማስላት ስለሚጠይቅ እንጂ የጠፋው ሀብት በዚህ በጎርፍ ምክንያት የደረሰው አደጋ ግን እንደ ቀላል የሚታይ አይደለም።
የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከሰብአዊ ድጋፍ ሰጪ ድርጅቶች ጋር በመሆን በሰኔ ወር ይፋ ባደረገው ሰነድ ላይ በምግብ እጥረት፣ በመፈናቀል፣ በበሽታ፣ በበረሃ አንበጣና በመሳሰሉት የተፈጥሮና ሰው ሰራሽ አደጋዎች የተጎዱ 8.3 ሚሊዮን ዜጎች ምግብና ምግብ ነክ ድጋፍ እንደሚያስፈልጋቸው ገልጾ ነበር። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ቢሮ በምህጻረ ቃል ዩኤን ኦቻ በዚህ ቁጥር ላይ በኮሮና ወረርሽኝ ምክንያት ስራ ማጣት፣ እንቅስቃሴ ገደብና በድንበር መዘጋት አስቸኳይ እርዳታ የሚያስፈልጋቸውን ሰዎች ጨምሮ በአጠቃላይ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ የሚያስፈልጋቸው ተጎጂዎች ቁጥር 16.5 መድረሱን በሰኔ ወር ይፋ ማድረጉ ይታወሳል። ለዚህም 1.6 ቢሊዮን ብር እንደሚያስፈልግ ገልጾ ዓለም ለኢትዮጵያ ትብብር እንዲያደርግ መጠየቁ ይታወሳል። አሁን በዚህ ቁጥር ላይ በአጠቃላይ በክልሎች በደረሰው የጎርፍ አደጋ 1 ሚሊዮን 178 ሺህ ሰዎች በቦታቸው ላይ እንዳሉ ጉዳት የደረሰባቸው ሲሆን እንደየጉዳታቸው ድጋፍ እንደሚያስፈልጋቸው አደጋ ስጋት ስራ አመራር አስታውቋል። በሌላ በኩል 292,863 ሰዎች ደግሞ በጎርፉ ምክንያት ከቀያቸው በመፈናቀላቸው የአስቸኳይ ጊዜ እርዳታ ፈላጊዎች ናቸው። አድማጮች፣ በዚህ ጉዳይ ላይ ያደረግናቸውን ተጨማሪ ቃለ ምልልሶች ሰሞኑን ይዘንላችሁ እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ @voaamharic ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር ወይም ከአፕ ስቶር በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዘገባ እንሸጋገራለን። ፌደራል ጠቅላይ አቃቤ ሕግም ሆነ የክልሎች አቃቢያን ሕግ የሚመሰርቷቸው ክሶች ይዘት ሙያዊ ደረጃቸውን አለመጠበቅ በሰብአዊ መብቶች አያያዝ ላይ አሉታዊ ተጽዕኖ እንደሚያስከትል የሕግ ባለሙያዎች ይናገራሉ። የክሶቹ ይዘቶች በሕገ መንግሥት ጥበቃ የሚደረግለትን ሐሳብን የመያዝና የመግለጽ መብትን በተለይ ደግሞ መንግሥትን የመተቸት ነጻነትን እንዳይጥሱ ጥንቃቄ ሊደረግ እንደሚገባም ይመክራሉ። የጠቅላይ ሚኒስትር አብይ አህመድ መንግሥት ወደ ሥልጣን ሲመጣ በቀደመው አስተዳደር የነበረውን የፍትህ ፍርአቱን ችግር ተረርቶ ማሻሻያ ለማድረግ የመማክርት ምክር ቤቶችን በማቋቋም የሚበረታታ ስራ ጀምሮ እንደነበር በአቃቤ ህግ በሚዘጋጁ ክሶች አቀራረብ ላይ ያነጋገርናቸው ሁለት የህግ ባለሙያዎች አስታውሳሉ። ነገር ግን ሀገሪቱ ውስጥ የተለያዩ ቀውሶች ሲፈጠሩ የተጀመሩት ስራዎች እየተረሱ ወደ ቀደመው መንገድ የመመለስ አዝማሚያ እየታየ ነው ሲሉም ያስጠነቅቃሉ። ስለዚህ የፍትህ ፍርአቱ መሻሻል ለሀገሪቱ ችግሮች መፍትሄ ከመስጠት ቀዳሚ መሆኑን ተረድቶ መንግስት የተጀመረውን ማሻሻያ በቁርጠኛነት ማስቀጠል አለበት ይላሉ። ባለሙያዎቹን ያወያየችው ጽዮን ግርማ ነች። የውይይቱ የመጀመሪያ ክፍል ባለፈው ረቡዕ በዲሞክራሲ በተግባር ፕሮግራማችን ቀርቧል። ተከታዩን ነው
የውይይት የጋበዝናቸው እንግዶች አቶ ቁምላቸው ዳኜ የህግና የሰብአዊ መብት ባለሙያ ናቸው። በኢትዮጵያ ሰብአዊ መብቶች ጉባኤና በነበራቸው ተሳትፎና የሽብር ክስ ሂደቶችን በመከታተል ይታወቃሉ። አቶ ቁምላቸው የጸረ ሽብር ህጉን ጨምሮ አፋኝ ህጎችን ለማሻሻል የተቋቋመ የህግና ፍትህ ጉዳዮች አማካሪ ምክር ቤት አባል ሆነው አገልግለዋል። ዶክተር ስሜነ ኪሮስ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። ላለፉት 20 አመታት ስለ ወንጀል ስነ ስርዓት፣ የወንጀል ህግና የማስረጃ ህግን በተመለከተ ሲያስተምሩ ቆይተዋል። የውይይቱ የመጀመሪያ ክፍል የተገታው ዶክተር ስሜነ ኪሮስ በአቃቤ ህግ የክስ አቀራረብ ላይ የሚያስተውሏቸውን ግድፈቶች ተጠይቀው በማብራራት ላይ ሳሉ ነበር። ከዛ ይቀጥላል።
የወንጀል ፍትህ ስርዓቱ በጣም ስር የሰደደ ችግር ስላለበት በዚህኛው ብቻ የሚቆም አይደለም። በታሪክም ስናየው መንግስት ልዩ የጦር ፍርድ ቤትም እኮ አቋቁሞ ሌሎችን ሹማምንት እኮ ከሶ ሲያስፈርድ ነበረ። ባለፈውም ስርዓት እንደዚህ ያሉ ነገሮች አይተናል። የህጎቹ አወጣት ጀምሮ ነው ችግር ያለው። ክሱ ሲመሰረትና የመሳሰሉት ነገሮች በኋላም ይመጡናል። ስለዚህ ከህጉ አወጣት ከህጉ ይዘት ጀምሮ ችግር አለ። ያ የህግ አወጣትና የህግ ይዘቱ ችግር የገዢው ፓርቲ ስለነበረ ያንን ያቋቋመው ወደ አስፈጻሚው አካልም ይመጣል፣ ወደ ፍርድ ቤትም ይመጣል ይህ ችግር እና ይሄ ሲታይ የኖረ ነው። ግን ይሄ ጠቅላላ እንዳለ ሆኖ እንደ አሁን እንኳን የምናየው የአቃቤ ህግ የክስ አቀራረብ ችግር ቅድም እንደተባለው ወንጀል ያልሆኑ ነገሮችን ወንጀል አድርጎ ማቅረብ ተዘውትሮም ይስተዋል ነው። ወንጀል መሆን አለመሆኑ በወንጀል ህጉ መረጋገጥ ሲኖርበት የወንጀል ህጉን ድንጋጌ መጥቀስ ሲገባው አቃቤ ህግ ከዛ ውጭ የሆኑ ነገሮችን ሲጠቅስ ይስተዋላል። ሌላው ክሶችን አደራርቦ ማቅረብ ነው። አንድን ተግባር ሁለትና ሶስት ክስ አድርጎ ማቅረብ በጣም የተለመደ ነው። ለምሳሌ ስልጣንን አላግባብ መጠቀም የሚል አዋጅ 881 አንቀጽ 9 ንዑስ አንቀጽ 1 ሊወድቅ የሚገባውን ወደ ንዑስ አንቀጽ 2 ወደ ንዑስ አንቀጽ 3 የማውረድ ነገር ተዘውትሮ የሚታይ ነው እና ተከሳሾቹ በከባድ ወንጀል ስለሆነ የከሰሱት ቀድመው ዋስትና ተከልክለው ይቆዩና በኋላ ተከላከሉ ሲባሉ አንቀጽ ተለውጦ ያን ጊዜ ነው እንግዲህ ዋስትና የሚያገኙ። አዘውትሮ የሚታየው ይሄ ነው። ይህንን የመሰሉ ብዙ አይነት ችግሮች አሉበት። እርግጥ ነው አንድ ሰው ሀሳቡን በመግለጹ ምክንያት ወንጀል ያልሆነ ተግባር ወንጀል ነው ተብሎ ክስ ቀርቦበት በኋላ ጥፋተኛ ባይባልም እንኳ በሂደቱ መቀጣቱ ሌላውን የሚያሸማቅቅ ነው። አጠቃላይ የወንጀል ፍትህ ስርዓታችን አሁን ዜጎችን የሚያሸማቅቅ ነው። መርጠን እኔ ነው የምንለው አይደለም። ሪፎርም ያስፈልገዋል የተባለው ስለዚህ ነው። በጣም ችግሩ ስር የሰደደ ስለሆነ የወንጀል ህግ አላማ የህዝብን ጥቅም መጠበቅ ሆኖ ሳለ ለፖለቲካ መጠቀሚያ፣ ለስልጣን መጠቀሚያ እየተደረገ ስለሆነ ህጉ መሻሻል አለበት፣ አሰራሩ መሻሻል አለበት፣ ተቋማቱ መሻሻል አለባቸው። እነኚህ ሊሻሻሉ የሚገባቸው ናቸው። አዘውትሮ የሚታዩ ችግሮች ስለሆነ
እንግዲህ
ምናልባት እዚህ ላይ ትንሽ ለመጨመር ዶክተር ስሜነ ባለው ላይ ለምሳሌ ቀደም ሲል በነበረው ሽብር ህግ የነበሩ ክሶች እንዱ በአብነት ማንሳት ይቻላል። ለምሳሌ በነ አንዷለም አራጌ ክስ መዝገብ ላይ ቀደም ሲል አዲስ ነገር ጋዜጣ አዘጋጆች በነበሩት በምስል ነጋሽና ቤተክለማርያም ላይ የቀረበው ክስ የነበረውን ጊዜ ኦነግ፣ ኦብነግና ግንቦት ሰባት የሚያነሱት ጥያቄ የፖለቲካ ጥያቄ ስለሆነ ቢመለስ የሚሻለው በፖለቲካዊ መንገድ ነው በማለት የሽብር ተግባርን የሚያበረታታ ጽሁፍ አውጥተዋል ተብሎ ይሄ ብቻ ተጠቅሶ ክሱ ቀርቦ ማስረጃው ይሄ አሁን የተነገርኩት ነገር ያለችው ኮንቴሽን በተወሰነ ተክስ ውስጥ የምትገባ ነገር ብቻ ሆነ 8 አመት በሌሉበት እንዲቀጡ ተደርጓል። ከመስከራ ግን ያገኝ ይሻላል ብሎ መናገር በአስተመ በነጻነት የመግለጽ መብት ውስጥ የተፈቀደ ንግግር ሆኖ ሳለ ይሄ ብቻ እኮ ተደርጎ ወንጀል ሲደረግ ሌላው ሰው የሚያስተላልፈው መልእክት ምንድነው ቢለው አንደኛው ነው።
አዎ እስቲ አተቆምላችሁ እንግዲህ እነዚህ ጉዳዮች ቀደም ያሉ ናቸው። አሁን እንደው እንድንነጋገርበትና ለማስተማሪያም የሚስተካከልም ከሆነ ለማስተካከያ እንዲሆን በሚል ይሄን ውይይት ያነሳ ነው። አሁን በምንኖርበት ሰዓት ያለውን ጉዳይ ስለሆነ ምሳሌዎቹና የሚጠቀሱት ነገሮች ያሁን ቢሆኑ ጥሩ ነው። ያይዘውን በዛው ወደ ቢቀጥለው ውይይታችን ሊያሳልፈን የሚችል ጥያቄ ማነሳው ቀብ ህግ የሚያቀርባቸው ክሶች ሞያዊ ደረጃቸውን እንዴት ሊጠብቁ ይችላሉ? እንዴት ቢሆኑ ነው ሞያዊ ደረጃቸው የተጠበቀ የሚሆን? አሁን እንግዲህ በጣም የተበላሸና መሻሻል የሚያስፈልገው ነው ብለዋል ዶክተር ስሜነህና እንዴት ሞያዊ ደረጃቸውን ሊጠብቁ ይችላሉ ወደሚነው ብናልፍና የሚያነሱትን ሐሳብ ከዛ ጋር አያይዘው ቢነግሩ።
ዶክተር ስሜነህ እንዳለው የወንጀል ህጉን ወይም ልዩ የወንጀል ህጎችን ለዘር ሽብር ህግነቶችን ለፖለቲካ አላማ መጠቀም ስለሰደደ ችግር ሆኖ በመገኘቱ ህጎቹ ራሳቸው አፋኝ ጨቋኝ እና ዜጎችን ለመከላከላቸው የማይጣበቡ እንዲሆኑ ተደርገው ተቀርጸው ነበር። ክሶችም ሲቀርቡ በዛው አቋም የባሰ ኢፍትሃዊ የሆነ ውጤት እንዲያስከትሉ ተደርገው ይቀርቡ ነበር። ውሳኔዎችን በተመሳሳይ ፍርድ ቤቶች ከመንግስት አጋገብለት ነጻ ባለመሆናቸው ምክንያት ያው አይነት ውጤት ይኖራቸው ነበር። አሁን የመንግስት ለውጥ ከተደረገ በኋላ የሚወሰዱት እርምጃዎች ይህን ችግር ለማረም የተደረጉ መሆን አለባቸው። ስለዚህ አፋኝ የነበረው የጸረ ሽብር ህግ ሲሻሻል ሀሳብ በነጻነት መግለጽን ወንጀል እንዳያደርግ ተብሎ ጥንቃቄ ተወስዶ ተሻሽሏል በበርካታ አንቀጾች ላይ። ነገር ግን ይሄ ደግሞ ሙሉ ሆኖ ተግባር ላይ ሊውል የሚችለው ክስ የሚቀርብበት ጊዜም በተመሳሳይ መንገድ ቅድም ዶክተር ስሜና እንዳለው ወንጀሉን የሚያቋቁሙ ፍሬ ነገሮች ብቻ ተጠቅሰው ከዛ ውጭ ያሉ ትርፍ ነገሮች ሀሳብ በነጻነት የመግለጽ መብትን የሚመለከቱ ነገሮች ወንጀል ክሱ አካል እንዳይሆኑ ሲደረግ ነው በግልጽ። ስለዚህ አቃቤ ህግ የሚባለው የህግ ጠባቂ የፍትህ ማስፈን ስራ ሂደት ዋና አስፈጻሚ መሆኑን ተረድቶ ህጉ ላይ በግልጽ እንደተመለከተው ክሱን አጭር፣ ግልጽ የወንጀሉን ፍሬ ነገር የሚያቋቁሙ ነገሮችን ብቻ እንዲያመለክት አድርጎ ቢያቀርበው ከዛ በኋላ ቀሪውን ነገር ማስረጃ በሚያቀርብበት ጊዜ በሚከራከርበት ጊዜ ክስ እንዲከፍትበት ጊዜ የሚያሰማው ቢሆን ለሰውም የሚያስተላልፈው መልእክት ግልጽ ይሆናል። ሀሳብ በነጻነት መግለጽን ወንጀል እንደማያደርግ በግልጽ ያሳያል። ሁለተኛ ነገር ለተከሳሹም የቀረበትን ክስ ተረድቶት ድርጊቱን እንዲከላከል ይረዳዋል። ለዳኝነት አካሉም እንደዚሁ በአጭር ጊዜ የተገላጠፈ ፍርድና ውሳኔ እንዲሰጥ ያስችለዋል። ክሱና የቀረበውን ማስረጃ በመመዘን ማለት ነው። ይህን ማድረግ ከባድ ነገር አይደለም። ክስን በወንጀል ህጉ ላይ በተመለከተው መልክ የወንጀሉን ፍሬ ነገር የሚያቋቁሙት ነገሮች ብቻ ለይቶና ጠቅሶ ማቅረብን ነው የሚጠይቀው። ግን የባህሪ ለውጥ ይጠይቃል። መሰረታዊ ባህሪ ለውጥ ይጠይቃል። የባህሪ ለውጡን ደግሞ ለማምጣት አቃቤ ህግ ሆን ብሎ ስራዬ ብሎ ሊሰራበት የሚገባ ነገር ነው። ስር የሰደደ ችግር ስለሆነ የአመለካከትን ጭምር ችግር ያለበት ስለሆነ ማለት ነው። እና መንግስትን በዚህ ረገድ ቅድሚያ ሰጥቶት ሊያስተውል የሚገባው ነገር የሚቀርቡት ክሶች ያለፈውን ስህተት የማይደግሙ፣ ሀሳብን በነጻነት መግለጽም ወንጀል ነው የሚል መልዕክት የማይኖራቸው እንዲሆኑ በተለይ ትኩረት ሰጥቶ መስራት የሚጠይቅ ነገር ነው።
በጣም አመሰግናለሁ አቶ ቁምላቸው። እንደው ከዚህ አንጻር በዚህ መልኩ የክሱ ይዘት ሙያዊ ደረጃውን የጠበቀ ሆኖ አለመዘጋጀቱ በሰባዊ መብቶች ላይ የሚያስከትለው ተጽዕኖ ምንድነው? እንግዲህ የወረቀት ላይ ያለው የክሱ ይዘት ጥሩ መሆኑ ብቻውን ምናልባት ለአቶ ቁምላቸው ለጠቀሷቸው ጉዳዮች ያገለግላል። ግልጽ ሆኖ መቅረቡ የሚያስተምረው ትምህርት አለ፣ የሰባዊ መብቶችንም ደግሞ አለመጣሳቸውን ያሳያል የሚል ነገር ተነስተዋል። ግን ክሱ በቀረበበት ግለሰብ ላይ በሰባዊ መብቶች ላይ የሚያስከትለው ተጽዕኖ ምንድነው? ዶክተር ስቤነ
ትኛውን ጥያቄ ከመመለሴ በፊት አቶ ቁምላቸው ለቀርቦት ያለፈውን አንድ ነገር ልናገር። እሱ ምንድነው? ይሄ ለውጥ መጣ ከመባሉ በፊት ከአንድ ከሁለት አመት በፊት ቀቢ ግንኝን የመሰሉ ክሶች ፍርድ ቤት ይዞ ይቀርብ የነበረው የመንግስት ፖሊሲ ነበረ ብዬ አምናለሁ። ስለዚህ የመንግስት ፖሊሲ ከነበረ ከላይ እስከታች የነበረው አሰራር ይሄው ነው። መከሰስ የነበረባቸው ለምሳሌ በተመሳሳይ ሁኔታ ያሉ ሰዎች አንደኛውን ክሱ አንደኛውን መተው እንዲህ እንዲያሉ ነገሮች ያው የመንግስት ፖሊሲ ስለነበረ ነው። ያ ቀረ ከተባለ አሁን እኔ ዜጎቼ ማንገላታት፣ አላግባብ የሆነ የወንጀል ፍትህ አስተዳደር የመንግስት ፖሊሲ ነው ብዬ አላምንም። ይልቁንም ተቋማቱ ባለመገንባታቸው ምክንያት የመጣ ነው ብዬ ነው የማምነው። ስለዚህ እያንዳንዱ አካባቢ ክስት እንዴት እንደሚጻፍ አያውቅም ብዬ አላምንም። እንግዲህ አብረን ነው የምንውለው። ብዙዎቹ አካባቢያነት ክስ እንዴት እንደሚጻፍ ወርቅ አድርገው ያውቃሉ። ስለዚህ ተቋሙ ራሱን አሻሽሎ ለተሻለ ስራ መጥቃት እንዳለበት ነው የሚታየኝ። የተቋም ግንባታ ችግር ነው እንጂ የመንግስት ፖሊሲ አይደለም የሚል እምነት አለኝ። ከዛ ባለፈ ወደ ሁለተኛው ጥያቄ ሲሄድ ምንድን ነው ይሄ ክስ ተስተካክሎ ባለመቅረቡ ምክንያት ተከሳሹ በጣም ነው የሚጎዳው። አንዱ ለምሳሌ አቶ ቅምላቸው ባነሳ ምሳሌ ስንሄድ የመናገር መብትን በተመለከተ ከሆነ ክስ ያቀረበው ወንጀል ባልሆነ ተግባር ነው ማለት ነው። ወንጀል ካልሆነ ደግሞ ሰውየው ከራኮ መጨረሻ ነፃ ሊወጣ ይችላል። ነፃ በሚወጣበት ጉዳይ ለምንድን ነው ተከሶ የሚንገላታው? የወንጀል ክስ ሂደት እኮ ሂደቱ ራሱ ቅጣት ነው። ፍርድ ቤቱ በቀጠሮ ሰዓት እኮ አንድ ተከሳሽ መቅረት አይችልም። ሁልጊዜ በሰዓቱ በተቀጠሮ ቦታ መምጣት አለበት። ስራውን ጥሎ ነው የሚመጣው፣ ቤተሰቡን ጥሎ ነው የሚመጣው። ወጪ አለው፣ ያንን ሁሉ ወጪ ነው የሚችለው። ስለዚህ ነፃ ቢወጣም ነፃ አልወጣም፣ በሂደቱ ተቀጥቷል። ይህን እንትተን እንኳን አዘውትሮ የሚታየውን ስናይ ክስ አክብዶ ማቅረብ ነገር ይታያል። ለምሳሌ ወይ ተደራራቢ ክሶች ማቅረብ አለ። እነኚህ አዘውትረው ዋስትና የሚያስከለክሉ ይሆናሉ። አቃቢ ዋስትና ወደሚያስከለክለው ነው የሚያዘወትረው። ዋስትና የሚያስከለክለውን ክስ ይመሰርትና በኋላ ተከላከል ሲባል ተከሳሹ መጨረሻ አንቀጽ ይለወጥና ዋስትና የሚያስፈቅድ ይሆናል። አሁን ዋስትና በማያስከለክል ቢከሰስ ኖሮ ሳይታሰር ያን ያህል ሳይገባ ይከራከር የነበረውን አላግባብ ታስሮ ይቆያል ማለት ነው። መጨረሻ ጥፋተኛ እንኳን ቢባል ይህ ሰው እስካሁን የታሰረው ይታሰብለታል። ስለሚታሰብለት የቅጣቱ ዓላማም አይሳካም። እሱም አላግባብ ነው የተንገላጠው። አንዳንድ ጊዜ ደግሞ አዘውትረን ስናይ ረጅም ጊዜ ይወስድና አንድ ሁለት ዓመት ሊወስድ ይችላል። ለምሳሌ የክስ ማሰማቱ ሂደት ከሁለት ዓመት በኋላ ተከሳሹ ጥፋተኛ ሲባል አንድ ዓመት በሚያስቀጣ ወንጀል ሊሆን ይችላል ጥፋተኛ የሚባለው። ፍርድ ቤቱ ግን ያንን ለማካካስ ብሎ እስካሁን የታሰረው ይበቃዋል የሚለው ነገር አለ። ስለዚህ ይህ ሰው አላግባብ ሁሉ ታስሯል ማለት ነው። የወንጀል ፍትህ አስተዳደሩ በአግባቡ ባለመመራቱ ምክንያት እዛ ውስጥ ዜጎች እየተቸገሩ ነው፣ አላግባብ እየተቀጡ ነው። እና ይሄ መሰረታዊ ችግር ይመስለኛል። ይህ ከዚህ የከፋ ችግር በወንጀል ፍትህ አስተዳደር አይታየኝም።
እሺ፣ በጣም አመሰግናለሁ ዶክተር ስሜነ። አቶ ቁምላቸው የዚህ የክሱ ሙያዊ ደረጃውን የጠበቀ መሆን አለመሆኑ በሰብአዊ መብቶች ላይ የሚያስከትለው ተጽዕኖ ላይ የሚጨምሩት ነገር አለ?
በሁለት ደረጃ ነው መታየት ያለበት። በሰብአዊ መብት ላይ የሚያስከትለው ተጽዕኖ አንደኛው በተከሳሹ ላይ የሚያመጣው ተጽዕኖ ነው። አሁን ስሜን በዝርዝር ያብራራው ማለት ነው። ይሄ ሰውየው ህገ መንግስታዊ የሆነ የቀረበትን ክስ የመከላከል መብት አለ። ክሱን በአግባቡ እንዳይረዳ ምን ወንጀል ፈጸምክ ተብሎ እንደተከሰሰ እንኳ ሳይገባው እንዲከላከል ይጠበቃል ማለት ነው። በዚህ ምክንያት በዚህ ሁኔታ ተከላክሎ ነፃ የመውጣት መብቱን ያጣብብበታል። ይህ አንደኛው ነገር ነው። ሁለተኛው ነገር ሌላውን ሰው የሚመለከት ነው። ሌላውን ሰው የሚመለከት ሀሳቡን በነፃነት እንዳይገልጽ የማፈን የማሸማቀቅ ውጤት ይኖሯል። ይህም አገን መብትን የሚጥስ ነገር ነው። ሰብአዊ መብትን የሚጥስ ነገር ሆኖ ይታያል ማለት ነው። ሲጠቃልል ግን የሰብአዊ መብት ጥሰት የሚከተለው በዚህ ሁኔታ በሶስት ደረጃ ነው። አንድም ህጉ ወንጀል ያልሆነን ነገር በህግ የተፈቀደን ነገር ወይም በህገ መንግስቱ የተፈቀደ መብት ወንጀል አድር አስመስሎ ሲቀርጽ ወይም ወንጀል ሆኖ እንዲፈረጅ ተመቻችቶ ሲጻፍ፣ ይሄ አንድ ችግር ነው። ይሄ በህግ ማሻሻል አድሬስ ማድረግ ይቻላል። ሁለተኛው አሁን እንዳልነው በስር በሰደደው ባህል ህጉ ተሻሽሎም እንኳን ተስተካክሎም እንኳን ወንጀል ያልሆነ ነገር ወንጀል እንደሆነ ተደርጎ ተጽፎ ሲቀር አገን ቅድም ያለውን ሰብአዊ መብትን የመገደብ እና የማሸማቀቅ ውጤት ይኖራል። ይሄ ትኩረት ሰጥቶ እንዲስተካከል ለማድረግ እና የወንጀል ክስ መስራት ህጉ ለመተመለከተ መልኩ ብቻ ተዘጋጅቶ እንዲቀርብ ተከሳሹን ራሱን ለመከላከል መብቱን እንዲያስጠብቅ ተደርጎ እንዲቀርብ በማድረግ ሊስተካከል የሚችል ነገር ነው። ሶስተኛው ነገር ዳኝነት ተቋሙም እንደዚሁ በተመሳሳይ መንገድ ቅድም ያላቸው ሁለት ሰቶች እንዳሉ ሆነው የዳኝነት ተቋሙም እንደዚሁ ነጻ ካልሆነ ገለልተኛ ካልሆነ እና የቀረበለትን ክስ አይቶ ማስረጃውን በአግባቡ ሳይመረምር ፍርድ ቢሰጥበትና ፍትህን ቢያጓድል ይህም አገ የሰብአዊ መብት ጥሰት ነው የሚያስከትለው። የዳኝነት ነጻነቱ ላይ የተሻለ ነገር ልናይ እንችላለን። የአቃቤ ሕግ ክስ አቀራረብ ላይ ግን አሁንም በጣም የምናያቸው ችግሮች አሉ። ቀደም ሲል ይህ ችግር የሚስተዋልበት ምክንያት ክሶች የሚጻፉት በአቃቤ ሕጎች ሳይሆን በደህንነት መስሪያ ቤቱ ሰራተኞች ነበር፣ ቀደም ሲል በነበረው ሁኔታ። ለዛ ነው የክስ አጻጻፉ እና ጥራቱ የወረደ የሆነበት ምክንያት ማለት ነው። አሁን ከዛ ትራዲሽን ወጥተን ከዛ አይነት አስከፊ ባህል ወጥተን ሙያዊ በሆነ መንገድ በባለሙያው ክሱተ ተደራጅቶ እንዲቀርብ ማድረግ ያስፈልጋል። ይሄም ሁሉም ህዝብ ጽምር እምነት እንዲያደርበት ተፈጥራቱ ላይ ይሄም ሁሉ ማረጋገጥና ማሳየትም ጽምር ያስፈልጋል። ከፍተኛ ጥንቃቄ የሚያስፈልገው በዚህ ምክንያት
አድማጮች ውይይቱ አልተቋጨም። ክፍል 3ም ይቀጥላል። በተጨማሪም ሙሉ የውይይቱን ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ።
ሲዮን ግርማን ለዝግጅቶቹ አመሰግናለሁ። አቢላቀው ለአዲስ አመት ያወጣችሁን መሳይ እንጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ሲዮን ግርማን ለዝግጅቶቹ አመሰግናለሁ። በኋላ አዘጋጅዋ ትዝታ በላቸውና በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኳችሁ ሰሎሞን አባተ ነኝ። እባክዎ ራስዎን ከኮሮና ቫይረስ መጠበቅ መቼም አይዘናጉ።